ይህ የምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን ዛሬም አንድን የምህረት ቀን ሰጥቶን እንደገና ደግሞ በቃሉ ፊት አንድ ላይ ሰብስቦናል። በእያለንበት ስፍራ ሆነን እንግዲህ ከቃሉ ማዕድ እየተመገብን በጌታ መንፈስ ቅዱስ መሪነት እስከ መጨረሻው ማለትም እስከ 2 ሰዓት ተኩል አብረን እንቆያለን። በዛሬው ምሽት ክፍለ ጊዜ ጥናታችን ከዮሐንስ ወንጌል የምዕራፍ 17ን ትምህርት ከፊሉን አብረን እንመለከታለን። እስቲ እንደወትሮ ሁሉ ዝማሪ በመጋበዝ ዝግጅታችንን እንጀምራለን።
ንገስ በሉት ኢየሱስ ጌታ በሉት ስገዱለት።
ጌታችን ሆይ እናመሰግናለን ስለዚህ እጭ አዲስ ቀን ደግመን ነው በመውጣታችንና በመግባታችን የፍቅር አይኖች አልተለዩንም። ቤተሰባችንን እኛንም ባለንበት ስፍራ እግዚአብሔር አምላካችን ሆይ ስለምትጠብቀንና ስለምትንከባከበን ከማናዮ ከሰይጣን ፍላጻ ሁሉ እግዚአብሔር ሆይ ስለምትታደገን እጅግ አድርገን እናመሰግናለን። በዚህ ሰዓት አምላካችን ሆይ መካከላችን ተገኝ፣ ልንማር ያልነውን ቃልህንም ደግሞ ግለጥልን። እግዚአብሔር አምላካችንና መድኃኒታችን ሆይ ከዚህ ሰዓት በኋላ እግዚአብሔር አምላካችን ሆይ ቀሪውን ሕይወታችንን አንተ እንደ ቃልህ ደግሞ እንድትመራ እንለምንሃለን። በጌታ በኢየሱስ ክርስቶስ ያው ስም ስትል ስማን፣ አሜን። ማጮች ባለፉት ተከታታይ ቀናት ከዮሐንስ ወንጌል ምዕራፍ 16 ኢየሱስ ወደ ሰማይ ካረገ በኋላ ለቀጣዩ ዘመን መንፈስ ቅዱስ ለልጆቹ ይልካል የሚለውን አብይ ጉዳይ አንስተን በስፋት መማራችን ወይም ደግሞ መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ አብረን የምንመለከተው የዮሐንስ ወንጌል ምዕራፍ 17 ነው። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ዮሐንስ ወንጌል ምዕራፍ 17 ነው።
የዮሐንስ ወንጌል ምዕራፍ 17 አብይ ሐሳቡ እንደሚከተለው ነው። የጌታ ጸሎት። ኢየሱስ ለራሱ ጸለየ። ኢየሱስ ለደቀ መዛሙርቱም ጸለየ። ኢየሱስ ለቤተ ክርስቲያንም ጸለየ የሚሉት ናቸው። እስቲ አብይ ሐሳቦቹን አንድ ጊዜ ልድገምላችሁ። የጌታ ጸሎት። ኢየሱስ ለራሱ ስለመጸለዩ። ኢየሱስ ለደቀ መዛሙርቱ ስለመጸለዩ። እንዲሁም ኢየሱስ ለቤተ ክርስቲያን ጸለየ የሚሉት ናቸው። ወገኖቼ በመጽሐፍ ቅዱስ ውስጥ ከታወቁ ታላላቅ ምዕራፎች አንዱ ወደ ሆነው ነጥብ ደርሰናል። በሶስት ደቂቃዎች ውስጥ አንብቦ መጨረስ ቢቻልም በመጽሐፍ ቅዱስ ውስጥ ከሚገኙ ጸሎቶች ሁሉ ይረዝማል። በጉባኤ ለሚደረጉ ጸሎቶች ጥሩ ምሳሌ ይሆናል። የምትጸልዩትን ጸሎት በሶስት ደቂቃዎች ውስጥ ለመጨረስ ካልቻላችሁ ብዙ ነገሮችን ይዛችሁ ቀርባችኋል ማለት ነው። ወዳጆቼ በግልጽ ልነግራችሁ ፈልጋለሁ። እጥርምጥን ያለና ተፈላጊ ነጥቦችን ያዘ ጸሎት ከምንሰማቸው ረጅምና ሰልቺ ጸሎቶች ሁሉ ይሻላል። የጸሎት ፕሮግራሞች ተነስተው መብረር እንደማይችል ትልቅ አሞራ ባሉበት ሲቀሩ አይገርመኝም። በሰገነት በነበረው ክፍል ውስጥ የተደረገው ንግግር መከታተል ደረጃ ወይም ተራራ እንደ መውጣት ያለ ነው። የተራራው ጫፍ ወይም የደረጃው የመጨረሻ ከፍታ ደግሞ ይህ ጸሎት ነው። ስለዚህ ታላቅ ምዕራፍ ብዙዎች ከጻፉት ጥቂቱን ጠቅስላችኋለሁ። ማቲው ሄነሪ በዓለም ላይ ተሰምቶ ከማይታወቅ ታላቅ አጽናኝና ሙሉ ከሆነ ንግግር የተጸለየ ታላቅ ጸሎት ነው ብሎ ነበር። ማርቲን ሉተር የተባለ ሰው ደግሞ ከአእምሮ በላይ የሆነና ከሙሉ ልብ የተጸለየ ትኩስ ጸሎት ነው ብሏል። ስለ አባቱም ሆነ ስለኛ ልቡን ከፍቶ በልቡ ውስጥ ያለውን ሁሉ አውጥቶ ዘረዘረ። እውነተኛና ግልጽ ሆኖ ቀርቧል። ጥልቅ ነው፣ የበለጸገ ነው፣ ሰፊም ነው። ማንም የጥልቀቱን ልክ ሊያውቅ አይችልም ብሎ በስፋት ዘርዝሯል ወይም ደግሞ አስቀምጧል። ከቤተ ክርስቲያን አዳሾች አንዱ የነበረው ፊሊፕ መላንክተንም ከዚህ ወልድ ወደ አብ ከጸለየው ጸሎት የበለጠ የተሰማ ድምፅ፣ እጅግ የተከበረ ቅዱስ የሆነ ፍሪያማ የሆነ ድምፅ በሰማይ ሆነ በምድር ከቶ አልተሰማም ብሏል። ጆን ኖክስም በሕይወት ዘመኑ ደጋግሞ ያነበበው ይህን ጸሎት ነበር። ይህ ሰው በጣም ታሞ ሊሞት በተቃረበ ጊዜ ከመጽሐፍ ቅዱስ የቱን ላንብብል ብላ ሚስቱ ጠየቀችው። ከሁሉ በፊት መልሕቄን የምጥልበትን ቦታ ከዮሐንስ ምዕራፍ 17 አንብቢልኝ ሲል ጠየቃት። ደጋግመው ይህን ምዕራፍ ያነበቡ ብዙ ሌሎች ሰዎች ያሉትንም ሰብስበናል። ሄነሪ ስምንተኛ የሚባል የእንግሊዝ ንጉሥ የተገደለው ዶክተር ፊሸር የሚባል ጳጳስ የሰማዕታትን ሞት ጽዋ ከመጨለጡ በፊት ከመጽሐፍ ቅዱስ እንዲነበብለት የጠየቀው ይህን ምዕራፍ ነበር፣ ማለትም ምዕራፍ 17ን ነበር። ይህ ከመጽሐፍ ቅዱስ ታላቅ የሆነ ክፍል ነው። የዚህን ጸሎት ትርጉም ለማስተማር የማልበቃ ሰው መሆኔን ወዳጆቼ አስረግጬ ልነግራችሁ ፈልጋለሁ። ይህ በሊቀ ካህናትነቱ ጌታ ለእኛ ያቀረበው ጸሎት ነው። ይህም ሁልጊዜ በአብና በወልድ መካከል የሚደረገውን የሐሳብ መለዋወጥ በአጭሩ ለእኛ የሚገልጽ ነው። የጌታ ሕይወት እንዳለ በሙላቱ የጸሎት ሕይወት ነበር። አገልግሎቱን የጀመረው ለብቻ ወደ ምድረ በዳ ሄዶ በመጸለይ ነበር። ብዙ ጊዜ ብቻውን ተራራ ላይ ወጥቶ ይጸልይ ነበር። ሌሊቱንም በጸሎት ያሳለፈበት ጊዜ ነበረ። ስለ እኛ የሚጸልይ ታላቅ አማላጃችን ነው ጌታ ኢየሱስ ክርስቶስ። ከሱ ወዲያ ሌላ ማንም አማላጅ አለ ብትሉኝ ይሄ ውሸት ነው። ለእኔም ለእናንተም ይጸልያል ጌታ። እናንተ ዛሬ ጠዋት መጸለይን ብትረሱ፣ ጌታ ግን አልረሳችሁም። ከዚህ ፕሮግራም በኋላ እንኳ መጸለይን ብትረሱ፣ እሱ አይረሳችሁም። ዛሬ ጠዋት ስለ እናንተ ጸልዮ ነበር ጌታ ኢየሱስ ክርስቶስ። አሁንም ደግሞ ስለ እናንተ ይማልዳል። እግዚአብሔር ሁልጊዜ የኢየሱስን ጸሎት እርሱ እንዳቀረበው ሰምቶ መልስ ይሰጣል። እግዚአብሔር ለጸሎቴም መልስን ሰጥቷል ወገኖቼ። ግን ሁሉን ነገር እንዳቀረብኩት አልመለሰልኝም። አንዳንድ ጊዜ ለጸሎቴ የሚሰጠው መልስ እንቢታ ነው፣ ወይም የለመንኩትን በተለየ መንገድ ይፈጽማል፣ ወይም ደግሞ በተለየ ጊዜ መልስ ይሰጣል። እንዴት ድንቅ አምላክ ነው! ሆኖም ኢየሱስ አባት ሆይ ስለ ሰማኸኝ አመሰግንሃለሁ፣ ሁልጊዜ እንድሰማኝ አወቅሁ፣ ነገር ግን አንተ እንደላከኝ አምኑ ዘንድ በዚህ ዙሪያ ስለ ቆሙት ሕዝብ ተናገርኩ አለ። ዮሐንስ ምዕራፍ 11 ከቁጥር 41 እስከ 42 ያለውን መመልከት ይቻላል። የጌታችን ጸሎት ወይም ደግሞ ጌታ ለራሱ ጸለየ የሚለውን አብይ ጉዳይ ደግሞ ቀጥለን እንመልከት። ከመጀመሪያው ወገኖቼ ለአንድ አማኝ ስለ ራሱ መጸለይ ስህተት እንዳልሆነና እንደ ራስ ወዳድነት መታየት እንደሌለበት እንድታውቁ ፈልጋለሁ። እኔና እናንተ ለጸሎት ወደ እግዚአብሔር ስንቀርብ አስቀድመን ሕይወታችንን ከሱ ጋር ማስተካከል አለብን ብዬ አምናለሁ። ከሰማይ ጋር መስማማት አለብን። ያ ማለት ከእግዚአብሔር ጋር ማለት ነው። ማንኛውም መሳሪያ አገልግሎት ላይ ከመዋሉ በፊት መፈተሽ አለበት። እኔና እናንተም ለሌሎች ነገሮች ከመጸለያችን በፊት ለራሳችን መጸለይ አለብን። ይህ ራስ ወዳድነት ሳይሆን አስፈላጊ ጉዳይን መፈጸም ነው። ቁጥር 1 እንስቲ አብረን እንመልከት። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያክብር ዘንድ በሥጋም ሁሉ ላይ ሥልጣን እንደ ሰጠው ልጅህን አክብረው ይላል። ኢየሱስም ይህን ተናግሮ የሚለውን አረፍተ ነገር እስቲ ተመልከቱ። የትኛውን ተናገረ? ምን ተናገረ? ጌታ የተናገረው ከምዕራፍ 13 እስከ ምዕራፍ 16 ያነበብናቸውን ሁሉ ያጠቃልላል። አስተዋላችሁ? ጌታ በዚህ ስፍራ ተናገረ የተባለው ከምዕራፍ 13 እስከ ምዕራፍ 16 ያጠናናቸውን ወይም ደግሞ የተመለከትናቸውን ሁሉ ያጠቃልላል። ለደቀ መዛሙርቱ መናገሩን አቁሞ ጌታችን ለአባቱ ይናገራል። በዚህ ምዕራፍ ንግግሩ ከአብ ጋር ቢሆንም የሚናገረው ለነርሱ ጥቅም ነበር፣ ለእኛም ጥቅም ነው ወገኖቼ። ዛሬም ለእኛ ታላቁ አማላጃችን ነው። ስለምን እንደሚጸልይ ለማወቅ እንፈልግ ይሆናል። ይህ የጌታ ጸሎት ነው። የጸለየውም ወደ አባቱ ነው። በተራራው ስብከት ውስጥ ተጽፎ የምናገኘው ጸሎት ጌታ የጸለየው ጸሎት ሳይሆን ደቀ መዛሙርቱ እንዲጸልዩ ያስተማራቸው ነው። ይህን ነጥብ ልድገምላችሁ። በተራራው ስብከት ውስጥ ተጽፎ የምናገኘው ጸሎት ጌታ የጸለየው ጸሎት ሳይሆን ደቀ መዛሙርቱ እንዲጸልዩ ያስተማራቸው ነው። ኢየሱስ አባታችን ሆይ ብላችሁ ጸልዩ ሲል ምዕመናንን ሁሉ ያስተምራል። ሆኖም ኢየሱስ እግዚአብሔር አብ ብሎ ቢጠራ ልዩ በሆነ አመለካከት ነው። ከትንሣኤው በኋላ ለማርያም ገና ወደ አባቴ አላረግኩምና ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ማርጋለሁ ብለሽ ንገሪ አላት። ዮሐንስ ምዕራፍ 20 ቁጥር 17ን ልብ ይሏል። ዮሐንስ 20 ቁጥር 17ን ወደፊት እንመለከታለን። ጌታ ወደ አባታችሁ አላረግኩም፣ በአዲስ ልደት አባታችሁ በሆነው አባቴ በሦስቱ ሥላሴ ባለኝ ቦታ አባቴ ወደ ሆነው ማለቱ ነው። በዚህ አነጋገሩ እንዲሁም በደላችንን ይቅር በለን የሚለው ቃሉ ደግሞ የጌታ ኢየሱስ ጸሎት ሊሆን አይችልም። ምንም በደል ኃጢአት አልሰራምና እንዲህ ብሎ መጸለይ አይችልም። እኔና እናንተ ይህን በዮሐንስ ምዕራፍ 17 የሚገኘውን ጸሎት መጸለይ አንችልም። ይህ የእርሱ ጸሎት ነው። ጌታ ይህን ጸሎት የጸለየው በመንገድ ላይ ሲሄድ እንደነበረ ይመስላል። ዓይኖቹን ወደ ሰማይ አነሳ ይላል። ይህም ማለት ዓይኖቹ እንደተከፈቱ ነበሩ። በመንገድ ስንሄድ ስንሰራም ወይም መኪና እየነዳንም መጸለይ እንችላለን። አሁን ጸሎቱን በደንብ አስተውል ወገኔ ሆይ። አባት ሆይ ሰዓቱ ደርሷል ብሎ ጀመረ። የትኛው ሰዓት? ገና ከዘላለም የተወሰነ ጊዜ ነበር። እርሱ ሲናገር ከዘላለም የተወሰነው ሰዓት መድረሱን የሚያስታውቅ ደወል ተሰማው። ምክንያቱም እርሱ ከዘላለም የታረደ የእግዚአብሔር በግ ነበርና ነው። ከዘላለም የተወሰነ አሁን ግን ሰዓቱ እንደ ደረሰ ይገልጻል። በቃና ዘገሊላ አገልግሎቱን ጌታ ሲጀምር እናቱ የወይን ጠጅ የላቸውም ብላው ነበር። የሰጣትም መልስ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም የሚል ነበር። ዮሐንስ ምዕራፍ 2 ከቁጥር 3 እስከ 4 ያለውን ተመልከቱ። የኔና የናንተ ኃጢአት ዋጋ የሚከፍልበት ሰዓት ደረሰ። አሁን ጊዜው ደርሷል። ጊዜው የእግዚአብሔር ፍጥረት ሁሉ እርሱ የሁሉን ኃጢአት ሲሸከም በሙላቱ ተገልጾ ስለ ሁሉ ቤዛ ሆኖ በሁሉ ፈንታ ሲሞት የሚመለከትበት ሰዓት ነበር። እኔንና እናንተን ለማዳን ሞተ። በዚያ አበቃም። እስከ ትንሣኤውም ይደርሳል ወገኖቼ። ሰዓቱ ደርሷል። ልጅህን አክብር፣ ልጅህም ያከብር ዘንድ የሚል ጸሎቱን ልብ በሉ ወገኖቼ። የክርስቶስ ሞት ላላ ያለ አቋም ያላቸው የሥነ መለኮት ሰዎች እንደሚሉት የእግዚአብሔርን ጭካኔ አያሳይም። ነገር ግን እርሱ አፍቃሪ አባት እንደሆነ ዓለምን እጅግ ስለወደደ አንድ ልጁን አሳልፎ እንደሰጠ ያሳያል። ከዚያም ልጁ ከሞት ይነሳል፣ ወደ ሰማይ ያርጋል። ከስም ሁሉ በላይ የሆነ ስም ይሰጠውና ጉልበት ሁሉ በኢየሱስ ስም ይበረከካል። ልጅህን አክብሮ ልጅህም ያከብር ዘንድ ይላል። እዚህ ውስጥ ጥልቅም የሆነ ምስጢር አለ። እስቲ ቁጥር 2ን እንመልከት። በሥጋም ሁሉ ላይ ሥልጣን እንደ ሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ የሚል ቃልን እናገኛለን። ይህ የሚያስደንቅ ንግግር ነው። ሥጋ በለበሰው ሁሉ ላይ ሥልጣን አለው። ይህ ዓለምና በውስጡ የሚገኙት ሁሉ እንዲሰግዱለት ለማድረግ ይቻላል። ሁላችንም እንድንታዘዝለትና የራሳችን ፈቃድ የሌለ ሊያደርገን ይችላል። ይህን ማድረግ እንኳን ፈቃዱ ባይሆንም ሥጋ በለበሰው ሁሉ ላይ ሥልጣን አለው። ቤተ ክርስቲያን እግዚአብሔር ስለወደደው ለኢየሱስ የሰጣት የፍቅር ስጦታ ናት። ስለዚህም እግዚአብሔር ለሰጠው ሁሉ እርሱ ደግሞ የዘላለም ሕይወትን ሰጠ። ይህም የመምረጥንና የሰው ልጅን ፈቃድ ነጻነት ጥያቄ ያስነሳል። ይህን ጉዳይ ወደሚመለከተው ለመግባት አልፈልግም። ስለዚህ ጉዳይ አክራሪ የሆኑ ወገኖች በሁለቱም በኩል ሲኖሩ፣ እውነቱ ግን በመካከል ሊኖር ይችላል። የተመረጡት እነማን እንደሆኑ ጌታ ቢያስታውቀኝ ወንጌልን ለነርሱ ብቻ ሰብካለሁ ነው ወገኖቼ። እግዚአብሔር ግን ይህን አያደርግም። ለመምጣት የፈለገው ሁሉ ይምጣና አብሏል። ይህ ለሁሉም የተሰጠ መልካም እድል ነው። ወደርሱ ሳትመጡ ከቀራችሁ የምታቀርቡት ምክንያት አይኖራችሁም። እግዚአብሔር ያቀረበላችሁን ባሳትቀበሉ ብትቀሩ በራሳችሁ ላይ ፈርዳችኋል ማለት ነው። እውነተኛ አምላክ ብቻ ይሁን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት ይላል። ቁጥር 3 ላይ ደግሞ ምርጫ የተወሰኑትን ሰዎች ውጪ ያስቀራል ወይ? የዘላለም ሕይወት ማለት እውነተኛ አምላክ የሆነውን ብቸኛና እርሱ የነበረው ኢየሱስ ክርስቶስን ማወቅ ነው። እውነተኛ አምላክና ኢየሱስን ለማወቅ ትፈልጋላችሁን? ፍላጎት ካላችሁ ውጪ አትቀሩ፣ ከተመረጡት መካከል ናችሁ። ጥሪውን ሰምተው ከልባቸው ለተቀበሉት ሁሉ የዘላለም ሕይወትን ይሰጣል። ወደ ክርስቶስ የመጡት ሁሉ በፈቃዳቸው ነው እንጂ በግዳጅ አልነበረም። ጌታችን ሲጸልይ አንተን ያውቁህ ዘንድ ይላል። ዋናው ነገር የእውቀት ብዛት ሳይሆን የእውቀቱ ዐይነት ማንን በማወቃችሁ ላይ ነው። ኢየሱስ ክርስቶስን ታውቃላችሁ። በተመሳሳይም መንገድ የእምነታችሁ ብዛት ሳይሆን የእምነታችሁ ዐይነት ነው ተፈላጊው ነገር። እመን ብቻ የሚል መዝሙር አለ። ምንን ብቻ እናምናለን? ባንዱ ብቻ ማለት በኢየሱስ ክርስቶስ መን። አሁንም ስፐርጅን የተባለውን ሰባኪ ጠቅሳለሁ። የሚያድንህ በክርስቶስ የምታገኘው ደስታ ሳይሆን ክርስቶስ ነው ይላል። እምነት መሳሪያ ቢሆንም በክርስቶስ ማመን አይደለም የሚያድንህ። የክርስቶስ ደምና ችሮታ ነው የሚያድንህ። የሚያድንህ ክርስቶስ ነው። ሰው ትክክል ባልሆነ ነገር ሊያምን ይችላል። እምነት በማን ላይ እንደሆነ ማወቅ በጣም አስፈላጊ ነው። እውነተኛ አምላክ ብቻ ይሁንክ አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህ የዘላለም ሕይወት ነው ይላል። እምነት ከመስማት ይመጣል፣ መስማትም ከእግዚአብሔር ቃል ነው። የእግዚአብሔር ቃል ምን ይላል? ወንጌሉ ኢየሱስ ስለ ኃጢአታችን ሞተ፣ ተቀበረም፣ ተነሳም የሚል ነው። እውነቱ ይህ ነው። እውነቱን ማወቅና ለእውቀታችን የምንሰጠው መልስ እምነት ነው። እምነት ክርስቶስ የግል አዳኛችን እንደሆነ ማመን ነው። የዘላለም ሕይወት እግዚአብሔርን ማወቅና ኢየሱስ ክርስቶስን ማወቅ ነው። ኢየሱስ የአዳኝ ስሙ ነው። ክርስቶስ የመሲህነቱ የማረግ ስም ነው። እርሱ የእስራኤል ንጉሥ ነው። እርሱን ማወቅ ማለት በጸጋውና ክርስቶስን በማወቅ ማደግ ነው። ተመልከቱ፣ በጌታ በኢየሱስ ክርስቶስ ዕውቀት ስናድግ እርግጠኛ ወደ መሆን እንደርሳለን። ስለ መዳኑ እርግጠኛ ያልሆነ ሁሉ ወይ አልዳነም ወይም በክርስቶስ ገና ሕፃን ነው። ሰዎች መዳናቸውን በርግጥ ሊያቁ ወደሚችሉበት ደረጃ መድረስ አለባቸው። የዘላለም ሕይወት እውነተኛውን አምላክና ኢየሱስ ክርስቶስን በርግጥ ማወቅ ነው። የእግዚአብሔርን ቃል ማጥናት በጣም አስፈላጊ የሆነው በዚሁ ምክንያቱ ነው። ብዙዎች በነገሮች ጫፍ ላይ ስለሚቆሙ ስለ መዳናቸው እርግጠኞች ሊሆኑ አይችሉም። በቁጥር 4 ላይ እንደምንመለከተው ጌታ ኢየሱስ ስለ ሥራው የመጨረሻ ሪፖርት ለአባቱ ያቀርባል። ገና በመስቀል ላይ አልሞተም። እግዚአብሔርን በሚመለከት ጉዳይ ግን ሁሉ ነገር እንደተፈጸመ ይናገራል። ለእግዚአብሔር መጪ ጊዜውም እንዳላፊ ጊዜ ነው። ጌታ ኢየሱስ ሊሞት ወደ መስቀሉ ይሄዳል፣ ከዚያም ይነሳል። በመስቀል ላይ ሆኖ ተፈጸመ አለ። ዮሐንስ 19 ቁጥር 30ን በኋላ እንመለከታለን። ዮሐንስ ምዕራፍ 19 ቁጥር 30ን ወደፊት እናያለን። ይህም ማለት ደህንነታችን ተፈጸመ ማለት ነው። የሚያስፈልገውን ሁሉ አድርጓል። ከዚያ በላይ መደምደም ይቻል ነበር። እርሱ በፈጸመው ሥራ ላይ ምንም ለመጨመር አንችልም። ስለዚህ የደህንነት ወንጌል እግዚአብሔር ይህን አድርግ ብሎ የሚሰጥህ ትእዛዝ አይደለም። ነገር ግን እግዚአብሔር ሁሉን ነገር እንደፈጸመልህ የሚያበስር የምሥራች ነው። ያንን በመቀበል ነው ልትድን የምትችለው። ቁጥር 5ን ተመልከቱ። በፊልጵስዩስ ምዕራፍ 2 ኢየሱስ ራሱን ባዶ እንዳደረገ ተጽፏል። አንዳንዶች ራሱን ባዶ ያደረገው አምላክነቱን በመተው ነው ይላሉ። ዮሐንስ ግን ቃል ሥጋ እንደሆነ ግልጽ አድርጓል። ያ በማርያም እቅፍ ያለው ትንሽ ሕፃን አምላክ ነው። ይህን ዓለም በአንድ ቃል ተናግሮ እንደሌለ ማድረግ ይችላል። ጌታችን 99.9% ብቻ አምላክ አልነበረም፣ 100% አምላክ ነው። ይህ ከሆነ ራሱን ባዶ ያደረገው ለምን ነበር? አምላክ በመሆኑ ያለውን ልዩ መብት ተወ፣ ክብሩን ተወ ማለት ነው። በልደት ጊዜ እርሱን ለማየት ስለመጡት መላእክት፣ እረኞችና ጠቢባን ብዙ እንናገራለን። ወዳጆቼ ልብ ብላችሁ ይነጥብ ተመልከቱ። እንደዚህ ጌታችን መሆን አልነበረበትም። እርሱ የክብር ጌታ ስለሆነ ፍጥረት ሁሉ እዚያ መገኘት ነበረበት፣ በተወለደበት ስፍራ ማለት ነው። በዓለም ላይ የነበሩ ሰዎች ሁሉ እዚያ መገኘት ነበረባቸው ለልደቱ። አንድ የፖለቲካ መሪ ሞቶ ሲቀበር በየጊዜው ከራዲዮ ወይም ደግሞ ከቴሌቪዥን እንደምናየውና እንደምንሰማው ከመላው ዓለም ሰዎች በሥርዓቱ ላይ ለመገኘት ይመጣሉ። የክብር ጌታ በተወለደ ጊዜ፣ ወደ ምድርም በመጣ ጊዜ ዓለሙ ሁሉ መምጣት ነበረበት። እንዲህ አይነቱ ክብር የተሞላው አቀባበል ሲገባው እርሱ ክብሩን ተወ። አሁን ግን ወደ ሰማይ ወደ ነበረበት ክብር ለመመለስ ተዘጋጅቷል። በቁጥር 6 ላይ እንደምንመለከተው ኢየሱስ ለደቀ መዛሙርቱ ይጸልያል። ለሰጠው ሁሉ የሚለውን ቁጥር 2 ላይ እናገኛለን። ከዓለም ለሰጠኝ ሰዎች የሚለውን ደግሞ ቁጥር 6 ላይ፣ ስለሰጠኝ እንጂ የሚለውን ደግሞ ቁጥር 9 ላይ፣ እነዚህን የሰጠኝን የሚለውን ደግሞ ቁጥር 11 ላይ፣ የሰጠኝን የሚለውን ደግሞ አሁንም ቁጥር 12 ላይ እናገኛቸዋለን። እነዚህን ቁጥሮች አስተውሉ። አሁንም ስለ ምርጫ ወደሚናገረው ትምህርት ተመልሰናል። ኢየሱስ ስለዚህ ጉዳይ ለአብ ተናገረ። በግል በሁለቱ መካከል የተደረገ ንግግር ነበር። ሆኖም ደቀ መዛሙርቱ እንዲሰሙና እንዲያውቁ ፈለገ። ስለ ምርጫ ጉዳይ ማወቅ የሚገባኝን ያህል አላውቅም። ስለዚህ ጉዳይ ብዙ የጻፉትን ሊቃውንት ጽሑፍ አንብቤያለሁ። እነርሱ ራሳቸው ብዙ የሚያውቁ አይመስሉም። ስለ ምርጫ በጣም ትንሽ እውቀት ብቻ ያለን ምስጢሩ የእግዚአብሔር ስለሆነ ነው። ወዳጆቼ እግዚአብሔር የሚያውቃቸውና እኛ የማናውቃቸው ብዙ ነገሮች አሉ። ይህን ጸሎት ማዳመጥና ኢየሱስ በእግዚአብሔር ቀኝ ሆኖ ስለ እኛ ለአባቱ ሲናገር መስማት ትልቅ ነገር ነው። የእርሱ ከሆኑት መካከል ከሆናችሁ ኢየሱስ ዛሬም ስለ እናንተ ወደ አባቱ ጸልዩዋል። በጌታ ኢየሱስና የእርሱ በሆኑት መካከል ምስጢራዊ የሆነ ኅብረት አለ። እነርሱ የአብ ነበሩ፣ አሁን ግን ለኢየሱስ ክርስቶስ ተሰጡ። ትርጉሙን በጥልቀትን ያላውቅም፣ ያለው አንድነት ግን ግሩም ነው። ከቁጥር 7 እስከ 8 ያለውን ስፍራ ደግሞ ተመልከቱ። ጌታ ኢየሱስ በዚህ ስፍራ የአብን ቃል ሲሰጣቸው እንመለከታለን። ያ በጣም አስፈላጊ ነገር ነው። ሀብት አልሰጣቸውም፣ ገንዘብ ወይም መኪና አልሰጣቸውም። የሰጣቸው ነገር ቢኖር ግን የአብን ቃል ነው። ለእነዚህ ደቀ መዛሙርቱ ኢየሱስ ከአብ ዘንድ እንደ መጣ ማመናቸውን ይመሰክርላቸዋል። ማን እንደሆነ አወቁት። የርሱን ዓላማ በተለይ ስለሞቱና ትንሳኤው አልተረዱም። ከኢየሱስ ጋር 3 ዓመት በኖሩበት ጊዜ ግን ብዙ አድገዋል። ከእግዚአብሔር ዘንድ እንደመጣና እግዚአብሔርም እንደላከው አመኑ። ቁጥር 9ን ደግሞ ተመልከቱ። እኔ ስለነዚህ ለምናለሁ፣ ስለ ዓለም አለምንም ስለሰጠኝ እንጂ ያንተ ነበሩና ይላል ጌታ ኢየሱስ። ዛሬ ለዓለም አይጸልይም። እርሱ በጸሎት የሚያማልደው የርሱ ለሆኑና በዓለም ለሚኖሩ ነው። ለዓለም ሞተ እንጂ ለዓለም አይጸልይም። ከዚህ የበለጠ ለዓለም ምን ያድርግ? መንፈስ ቅዱስ ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ እንዲወቅስ ወደ ዓለም ልኮታል። ኢየሱስ ክርስቶስ ዛሬ የርሱ ለሆኑት ይጸልያል። የኔም የሆነ ሁሉ ያንተ ነው፣ ያንተም የኔ ነው፣ እኔም ስለ እነርሱ ከብሬአለሁ ይላል ቁጥር 10 ላይ። ቁጥር 11 ደግሞ እንዲሁ አልፋችሁ ተመልከቱ። ስለ 2 ታላላቅ ጉዳዮች ጌታችን ይጸልያል። እንድንጠበቅ ይጸልያል። ተጠብቃችሁ የምትኖሩት በመንፈስ ቅዱስ ስለታተማችሁ አዳኙ ሁልጊዜ ስለሚጸልይላችሁ ነው። ሌላው ጸሎቱ ደግሞ አንድ እንድንሆን ነው። ጌታችን ስለ ምእመናን አንድነት ይጸልያል። ስለ አብያተ ክርስቲያናት አንድነት አንድ እንድንሆንም ነው። ስለ ምእመናን አንድነት ጌታ ይጸልያል። ስለ አብያተ ክርስቲያናት አንድነት ወይም ሁላችን የአንድ ቤተ ክርስቲያን ብቻ ባሎች እንድንሆን አልጸለይም። ስለዚህ ጉዳይ ብዙ የሐሰት ትምህርት ተሰጥቷል። ከሁሉ አስቀድሞ የእርሱ የሆኑት አንድ እንዲሆኑ ወደ አብ ጸለየ። ጸሎቱ ወደ እኛ ወይም ወደ ሌሎች የቤተ ክርስቲያን መሪዎች አልተሰነዘረም። ወደ አብ ነበር የጸለው። እኛ አንድ እንደሆን እነርሱ አንድ እንዲሆኑ ይላል። አብና ወልድ አንድ እንደሆኑ እነርሱም አንድ እንዲሆኑ ጸለየ ጌታ። አብ ልጁ ለጸለየው ጸሎት ሁሉ ለዚህም ጸሎት ጭምር መልስ ሰጥቷል። እዚህ ላይ ልብ በሉ፣ እግዚአብሔር ያደረገው አንድ አካላዊ አንድነት አለ። መንፈስ ቅዱስ እውነተኛ ማኞችን ሰብስቦ የክርስቶስ አካል ብልቶች እንዲሆኑ ያጠምቃቸዋል። በዚያ እንዲመሳሰሉና ከሌሎች የተለዩ እንዲሆኑ ያደርጋል። አሳፋሪው ነገር ግን በዚያ ዓለም ምእመናን ተከፋፍለዋል። አስተዋላችሁ? የሚያሳፍረው ነገር በዚያ ዓለም ምእመናን በየቤተ ክርስቲያኑ ተከፋፍለዋል። ግን አንድ ቤተ ክርስቲያን ብቻ አለ። በጌታ ኢየሱስ የሚያምኑ ሁሉ የዚህ ቤተ ክርስቲያን አባሎች ናቸው። ያ ቤተ ክርስቲያን የክርስቶስ አካል ይባላል። እንግዲህ የተወደዳችሁ የጌታ ወገኖች፣ የዛሬው ምሽት ጥናታችን በዚህ ያበቃል። እግዚአብሔር በዚህ ውስጥ ደግሞ ብዙ ቁም ነገሮችንና መንፈስ ቅዱስም ታላቅ ትምህርትን እንዳስተማራችሁ እምነታችን ነው። ሰላም ነው
ሰብስብን አሳድገን ራራን አንተ ወዴ